Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት 4 2008 ዓ ም ዝግጅታችን ጀምሯል። አድማጮች ጤና ይስጥልን፣ እንደምናምሽታችኋል።
ጤና ይስጥልን፣ እንደምናምሽታችኋል። ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባትና
ቆንጂት ታየነን።
በእውነቱ በአይነቱ ለመጀመሪያ ጊዜ የሆነ ኤግዚቢሽን ነው። ከ180 በላይ ኤግዚቢተርስ አሉት። ከ25 አገራት የተውጣጡ ናቸው። በኮንቲነንት ስናያቸው አፍሪካ፣ ኤሽያ፣ ዩሮፕ፣ ሚድል ኢስት እና ዩኤስኤንኤ ያካተተ ነው። እንግዲህ አውስትራሊያ ብቻ ነው የሌለው እንጂ በሙሉ ኮንቲነንቶች በሙሉ ከቨርድ ናቸው።
አቶ ፋሲል ታደሰ ይባላሉ። የኢትዮጵያ የጨርቃጨርቅና የጨርቃጨርቅ አልባሳት ማኅበር ፕሬዚደንት ናቸው። አዲስ አበባ ላይ እንዲካሄድ የታቀደውን ዓለም አቀፍ የጨርቃጨርቅ ኢንዱስትሪና የቴክኖሎጂ ኤግዚቢሽን ካዘጋጁት አንዱ የአፍሪካ የጥጥና የጨርቃጨርቅ ማኅበር ሥራ አስፈጻሚ ቦርድ አባልም ናቸው። ዘገባ አለን። ለአርዕስተ ዜናው ቆንጂት።
በጊኒው ፕሬዝደንታዊ ምርጫ የወቅቱ መሪ አልፋ ኮንዴ ከተቃዋሚዎች በብዙ ርቀት እየመሩ መሆናቸውን ከወዲሁ የተገኙ ውጤቶች ይጠቁማሉ የሚለው አንዱ የምሽቱ አርዕስተ ዜናችን ነው።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ኤርትራ ምዕራባውያን ሀገሮችን የመንቀፍ ልማድ እንዳላትና ከጎረቤቶቿ ጋር ያላት ግንኙነትም የሻከረ እንደሆነ ይታወቃል። ከቅርብ ጊዜ ወዲህ ታዲያ ኤርትራ ከአውሮፓ ሕብረት ጋር ግንኙነቷን ለማሻሻል ጥረት እያደረገች መሆኗን የአካባቢውን ሁኔታ የሚከታተሉ ባለሙያዎችን ሊያስገርም ይችላል ይላል ባልደረባችን ሳሌም ሶሎሞን ያሰናዳችው አጠር ያለ ዘገባ። ሶሎሞን ክፍሌ ይዞታል።
የአውሮፓ ሕብረት በልማት ፕሮግራሙ አማካይነት በሚቀጥሉት 6 ዓመታት ውስጥ 200 ሚሊዮን ዩሮ ነው ለኤርትራ ምናልባት ይመድባል የተባለው። ገንዘቡም ለኃይል ማመንጫና ለምጣኔ ሀብት ዘርፉ መልካም አስተዳደር ፕሮጀክቶች እንዲውል የታቀደ ነው። እርግጥ እስካሁን በልማት እርዳታው አማካይነት የሚሰጠው ገንዘብ አልተለቀቀም። ባለሥልጣናት እንደሚሉት ግን ባለፉት ቅርብ ዓመታት በዚሁ መርሃ ግብር አማካይነት የተገኘ እርዳታ በገጠር አካባቢ ለመስኖ እርሻ የሚጠቅም የሶላር ኃይልና በማኅበረሰብ ፍርድ ቤቶች የፍትሕ አሰራሩን ለማሻሻል ውሏል። ክሪስቲያን ማናል በኤርትራ የአውሮፓ ኅብረት ልዑካን ቡድን መሪ ናቸው። በኅብረቱና በኤርትራ መካከል ስላለው ግንኙነት እንዲህ ይላሉ።
Now, concerning the relations between the European Union and Eritrea, we have had difficult times.
የሁለቱን ግንኙነት በተመለከተ አስቸጋሪ ወቅቶችን አሳልፈናል። ካለፉት 2 ዓመታት ወዲህ ግን ግንኙነቶቹ በጣም ተሻሽሏል። አሁን በመካከል ላይ ያለ ጠንካራ የትብብር ፕሮግራም አለን። ያም በግብርናው ዘርፍ ላይ ያተኮረ ነው። በአነስተኛ ደረጃም በተለይ በሶላር ኤነርጂው ላይ ያተኮረ ትብብርም አለን።
የአውሮፓ ኅብረት ኤርትራ እንደ አውሮፓውያን ዘመን አቆጣጠር በ1993 ዓ ም ነጻነቷን ካገኘች ጀምሮ በተለይ በመልሶ ግንባታ ላይ ያተኮሩ ፕሮጀክቶችን በገንዘብ ሲረዳ ቆይቷል። እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም ላይ ግን ኤርትራ ከአውሮፓ ኅብረት ጋር የነበራትን ግንኙነት አቋረጠች። በዚያኑ ዓመትም ሀገሪቱ ውስጥ የሚሰሩ ባዕዳን የረዴት ድርጅቶችን አስወጣች። ይህ በእንዲህ እንዳለ የአውሮፓ ኅብረት የተረጋጋች ኤርትራ እንድትኖር ፍላጎት ያለው መሆኑን አሳይቷል። ሀገሪቱ ማለት ኤርትራ ዛሬ በዓለም ከሶሪያና ከአፍጋኒስታን ቀጥሎ ብዙ ፍልሰተኞች አሏት። ብዙ ሺህ ኤርትራውያን ወይ አውሮፓ ባሕር ዳር ደርሰዋል አሊያም የሜዲትራንያን ባሕር ሲያቋርጡ ሞተዋል። አንድ የአውሮፓ ኅብረት ቃል አቀባይ ሲናገሩ በኤርትራ የዕድሜ ልኩ ወታደራዊ አገልግሎት ከተሰረዘና ወጣቱ ወደ ሥራው ዓለም እንዲቀላቀል ከተደረገ የልማት እርዳታው በጣም ጠቃሚ ይሆናል ብለዋል። ስደተኞች አገራቸውን ጥለው እንዳይወጡ አማራጭ ልንሰጣቸው ይገባል ሲሉም ቃል አቀባዩ አስገንዝበዋል።
አብዱራህማን መሐመድ ማህሙድ ቦሬህ በተባሉና ቀድሞ የፕሬዚዳንት ኢስማኤል ኦማር ገሌህ የቅርብ ወዳጅ የነበሩ ታዋቂ ነጋዴ ላይ የጅቡቲ መንግሥት የመሠረተውን የሙስና ወንጀል ክስ የለንደን ከፍተኛ ፍርድ ቤት እየሰማ ነው። የክሱ ሂደት የተጀመረው ባለፈው ሳምንት ረቡዕ መሆኑ ተገልጿል። የጅቡቲ ሪፐብሊክ በአብዱራህማን ቦሬ ላይ ክስ የመሠረተው የሙስና ወንጀል ፈጽመዋል፣ በሪፐብሊኳ ዋና ዋና የንግድ ኢንዱስትሪ ዘርፎች በጅቡቲ ወደብ ጨምሮ በሰሩት ሥራ ግብር ሳይከፍሉ ቀርተዋል ሲሉ ወንጅለዋቸዋል። በተለይም ሚስተር ቦሬህ በጅቡቲ ወደብ ሆራይዘን ተርሚናል በመንግሥት ወጪ የአክሲዮን ባለቤት ሆነዋል ተብሎ በመንግሥቱ የተወነጀሉ ሲሆን እርሳቸው ክሶቹን በሙሉ አስተባብለዋል። የጅቡቲ መንግሥት ነገረ ፈጅ ጊብሰን ዳን ለቪኦኤ በሰጡት ቃል ሚስተር ቦሬህ በዶራሌ የኮንቴይነር ጣቢያ ወይም ተርሚናል ግንባታ ሪፐብሊኳን ወክለው ከዲፒ ወርልድ ኩባንያ ጋር ሲደራደሩ ጉቦ ወይም በሚስጥር ኮሚሽን ተሰጥቷቸዋል ብለዋል።
በጊኒው ፕሬዝደንታዊ ምርጫ የወቅቱ መሪ አልፋ ኮንዴ ከተቃዋሚዎች በብዙ ርቀት እየመሩ መሆናቸውን ከወዲሁ የሚሰሙ ውጤቶች እየጠቀሙ ነው። የዋናው ተቃዋሚ ፓርቲ እጩ ሴሊዩ ዳሊየን ዲያሎ መንግስት ምርጫውን እያጭበረበረ ነው ሲሉ ከሰው ትናንትና ከውድድሩ ወጥተዋል። ሌሎች የተቃዋሚ ፓርቲ እጩዎችም ከፍተኛ የማጭበርበር ተግባር የተፈጸመበት ነው ሲሉ ምርጫውን አውግዘዋል። የመንግስቱ ባለስልጣናት ህዝቡ ትዕግስት እንዲያደርግ በማስገንዘብ ላይ ናቸው። የጊኒው የውጭ ጉዳይ ሚኒስትር ላንሴኒ ፋል ሲናገሩ በትርምስ መሀል የመልሶ ግንባታ ስራ አይካሄድም፣ ስለዚህ አደባባይ ወጥቶ ተቃውሞ ማድረግ መፍትሄ ስለማያመጣ እያንዳንዱ ሰው በትዕግስት መቆየት ይኖርበታል ማለታቸው ተጠቅሷል። የውጭ ጉዳይ ሚኒስትሩ የፖለቲካ ኃይሎች በሙሉ ከሁከት ይልቅ ለሰላማዊ ድርድር ቅድሚያ እንዲሰጡም ጥሪ አሰምተዋል። በእሁዱ ምርጫ በበርካታ የድምፅ መስጫ ጣቢያዎች ችግሮች መከሰታቸውን ምዕራባውያን ዲፕሎማቶች አስታውቀዋል። ከምርጫው ዕለት በፊት በደረሱ ግጭቶች ደግሞ 3 ሰዎች መሞታቸው ተዘግቧል። ፕሬዚደንት ኮንዴ ዳግም እንደሚመረጡበት በሚጠበቀውና ተቃዋሚዎች ራሳቸውን ባገለሉበት በዚህኛው ምርጫ ዳግም ምርጫ ማካሄድ ቢያስፈልግ ምን ሊፈጠር እንደሚችል ግልጽ አይደለም። የዩናይትድ ስቴትሱ አምባሳደር ዴቪድ ሳፐርስቴን በሶማሊያና ምናልባትም በኬንያ ያለው አልሸባብን የመሳሰሉት ቡድኖች ሰዎች በአካባቢው በሰላም እንዳይኖሩና እንዲፈናቀሉ በማድረግ ተግባር አስከፊ ሚና ተጫውተዋል ብለዋል። ቦኮ ሀራም በናይጄሪያ ብቻ ሳይሆን በአጎራባች ሀገሮችም ዘርና ሃይማኖትን ሳይለይ ኢላማ እንደሚያደርግ አምባሳደሩ አስገንዝበዋል።
Boko Haram, which covers not just Nigeria, but several of the countries in the area, Chad, Niger.
በናይጄሪያ ብቻ ሳይወሰን ቻድን፣ ኒጀርን፣ ካሜሩንና ሌሎችም ሀገሮችን የሚያዳርሰው ቦኮ ሀራም ሃይማኖትንና ዘርን ሳይለይ ኢላማ ሲያደርግ ቆይቷል። ከጽንፈኛ አመለካከቱ ጋር የማይስማሙ ሙስሊሞችን ሳይቀር ኢላማ ያደርጋል። በተለይም ሰዎች በየቤተ አምልኮ ተሰብስበው በሚጸልዩበት ወቅት ጥቃት ይከፍትባቸዋል።
አማጽያኑ ወጣት ሴቶችን እየጠለፉ ጾታዊ ጥቃት ያደርሱባቸዋል፣ ይሸጧቸዋል፣ በግዴታ አማጽያኑን እንዲያገቡ ያደርጋሉ ብለዋል። የእስልምና እምነት እንዲቀበሉም ያስገድዷቸዋል በማለት አምባሳደር ዴቪድ አስገንዝበዋል።
በሌላ ዜና ደግሞ ኒጀር ላለፉት 8 ወራት የጽንፈኛ እስላማዊው የቦኮ ሐራም ተዋጊዎች ኢላማ ሆኖ በቆየው በደቡብ ምስራቃዊው ክፍለ ግዛቷ የአስቸኳይ ጊዜ ሁኔታ አውጃለች። ለሁለት ሳምንታት ወይም ለ15 ቀናት የሚቆየው የአስቸኳይ ጊዜ አዋጅ የሌሊት ሰዓት እላፊና የሰዎችና ቁሳቁስ ዝውውርን የሚመለከት መሆኑ ታውቋል። በቅርቡ ከናይጄሪያ ጋር በሚዋሰኑ ከተሞቻችን መንደሮች ላይ ሲሰነዘር በቆየው ተከታታይ ጥቃት ዲፋ በሚባለው አካባቢ ከ40 የሚበልጡ ሰዎች ተገድለዋል ሲሉ የኒጀር ባለስልጣናት መግለጫ ሰጥተዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አሜሪካውያን ወታደራዊ ኃይሎችን ከአፍጋኒስታን በሚቀጥለው የአውሮፓውያኑ 2016 ለማስወጣት የተሰናዳውን እቅድ እንደሚያዘገዩት አስታወቁ። ሚስተር ኦባማ ይህን የተናገሩት ታሊባን ዩናይትድ ስቴትስ ባልጠበቀችው ሁኔታ በሀገሪቱ ድሎችን እያገኘ በሚገኝበት በዚህ ወቅት ነው። ሚስተር ኦባማ ዛሬ ሐሙስ በዋይት ሀውስ በሰጡት መግለጫ ጦርነት በበጣጠቃት በዚያች ሀገር ያሉትን አሜሪካውያን ወታደሮች ቁጥር በሚበዛው የ2016 ዓመተ ምህረት ውስጥ አሁን ባለበት በ9800 ላይ እንደሚቆይ ነው ያስታወቁት። ከዚያም እሳቸው ከስልጣን እስከሚሰናበቱበት እስከ 2017 ጥር ወር ድረስ በሚገኘው ጊዜ በዚያ ያለው ሰራዊት ቁጥር እየተቀነሰ ይመጣና 5500 እንደሚደርስ አመልክተዋል። ዩናይትድ ስቴትስ አፍጋኒስታን ውስጥ የሚኖራት ድርብ ተልእኮ ማለትም የአፍጋን ኃይሎችን ማሰልጠንና ጸረ ሽብርተኛ እንቅስቃሴዎችን የማካሄዷ ሚና እንደሚቀጥል የተናገሩት ፕሬዚደንቱ የአፍጋኒስታን የጦር ሰራዊት በአሁኑ ወቅት በሚያስፈልገው ደረጃ አለመጠንከሩንና ታሊባንም በገጠሩ አካባቢ ድልን እያስመዘገበ ከመሆኑም በቀር በከተሞችም ደም አፋሳሽ ጥቃት ሊያደርስ እንደሚችል አስረድተዋል።
በመጨረሻም የፍቅር ጓደኛውን በመግደል ወንጀል ከአንድ ዓመት በፊት የተፈረደበት የደቡብ አፍሪካው አትሌት ኦስካር ፒስቶሪየስ ከሚቀጥለው ሳምንት ጀምሮ ከወህኒ ቤት ተለቆ በቁም እስር እንደሚቆይ ተገለጠ። የደቡብ አፍሪካ የማረሚያ አገልግሎቶች ኃላፊ በሰጡት መግለጫ ፒስቶሪየስ ከወህኒው ተለቆ ቀሪውን የአምስት ዓመቱን የእስር ፍርድ ጊዜውን በቤቱ ያጠናቅቃል። ፒስቶሪየስ የፍቅር ጓደኛው የነበረችውን ሞዴሊስቷን ሪቫ ስቴንካምፕን ፕሪቶሪያ በሚገኘው መኖሪያ ቤቱ በጥይት መትቶ በመግደል የተፈረደበት በአውሮፓውያኑ ዘመን አቆጣጠር በ2013 የካቲት ነበር። የዛሬ 2 ዓመት አካባቢ ማለት ነው። ሁለት እግሮቹ የተቆረጡትና በኦሊምፒክ ሩጫ ውድድር ስሙ የገነነው ፒስቶሪየስ ሪቫን በቆለፈችው የመኖሪያ ቤቱ መታጠቢያ ቤት በር ውስጥ 4 ጊዜ ተኩሶ ሰብሮ የገባ አጥቂ የመጣብኝ መስሎኝ ነው ማለቱ ይታወሳል። ዜናው በቃ። The Voice of America.
አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ፕሮግራማችን ነው።
ግንነት በጣም አሳሳቢ ደረጃ ላይ ነው ያለው። ግራመድ ትንሽ ጉርንጎቶች ያደርጓል። የጀርባው እጣት ምንም አልቀነሰም። በጀርባው መተኛት አይችልም።
ይሄ የተባለው ነገር በሙሉ ውሸት ነው። ሕክምናም አልተከለከለም። ምንም የተከለከለው ነገር የለም። ይህንን ላረጋግጥ ለተወዳለሁ። ከዚህ የተለየ ነገር የለም።
ስለ ጋዜጠኛ ተመስገን ደሳለኝ ነው። ዝዋይ እስር ቤት ውስጥ ነው የሚገኘው። የቀደመው እስር ላይ የሚገኘው ጋዜጠኛ የተመስገን ደሳለኝ ወንድም ታሪኩ ደሳለኝ የሰማችሁት። የተከተሉት ደግሞ የዝዋይ ማረሚያ ቤት የሥራ ኃላፊ ናቸው። ዘገባ አለን። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ኦሪጂን አፍሪካ 2015 በሚል ስያሜ በመጪው ሳምንት አጋማሽ ላይ አዲስ አበባ አንድ ግዙፍ ዓለም አቀፍ የጨርቃጨርቅ አልባሳት ኢንዱስትሪና የቴክኖሎጂ አውደ ርዕይ እንደሚከፈት ታውቋል። በአውደ ርዕዩ 180 ዓለም አቀፍ ፈብራኪዎችና ላኪዎች ከተለያዩ አህጉራት እንደሚሳተፉም ይጠበቃል። አዘጋጆቹ ኢትዮጵያ በዚህ አውደ ርዕይ በብዙ አቅጣጫ ትጠቀማለች ይላሉ። የአዲስ አበባው ዘጋቢያችን መለስካቸው አመሃ ያስተላለፈው ዘገባ ዝርዝሩን ይዟል።
የኦሪጂን አፍሪካ አውደ ርዕይ አዘጋጆች ዛሬ ረፋዱ ላይ በሰጡት ጋዜጣዊ መግለጫ ባሰራጩት ጽሑፍ መሠረት አውደ ርዕዩ በሚቀጥለው ረቡዕ ጥቅምት 10 ቀን 2008 ዓ.ም በሚሊኒየም አዳራሽ ይከፈታል። በዚህ አውደ ርዕይ ከ180 በላይ የሚሆኑ ፈብራኪዎች ወይንም ማኒፋክቸረርስ፣ ላኪዎች ወይንም ኤክስፖርተርስ የፋብሪካ ምርቶቻቸውንና የፈጠራ ሥራዎቻቸውን ከተለያዩ የዓለም ክፍሎች ለመጡ የንግድ ባለሙያዎች ያቀርባሉ። በአውደ ርዕዩ ከአውስትሬሊያ በስተቀር ከሁሉም አህጉራት የሚመጡ የ25 አገሮች ተቋማት ይወከላሉ ሲልም ያብራራል። አውደ ርዕዩን ካዘጋጁት አንዱ የአፍሪካ የጥጥና ጨርቃጨርቅ ኢንዱስትሪዎች ማኅበር የማኅበሩ ሥራ አስፈጻሚ ቦርድ አባልና የኢትዮጵያ ጨርቃጨርቅና አልባሳት ኢንዱስትሪ ማህበር ፕሬዚዳንት አቶ ፋሲል ታደሰ በጋዜጣዊ መግለጫው ላይ ይህን ብለው ነበር።
በእውነቱ በአይነቱ ለመጀመሪያ ጊዜ የሆነ ኤግዚቢሽን ነው። ከ180 በላይ ኤግዚቢተርስ አሉት። ከ25 አገራት የተውጣጡ ናቸው። በኮንቲነንት ስናያቸው አፍሪካ፣ ኤሽያ፣ ዩሮፕ፣ ሚድል ኢስት እና ዩኤስኤንኤ ያካተተ ነው። እንግዲህ አውስትራሊያ ብቻ ነው የሌለው እንጂ በሙሉ ኮንቲኔንቶቹ በሙሉ ከበር ናቸው።
አዘጋጆቹ እንደሚጠብቁት ከሆነ ወደ 1500 እንግዶች ይህን አውደ ርዕይ ይጎበኙታል። የጎብኚዎቹ ስብጥር ደግሞ ገዢዎችን፣ የምርት ምንጭ አፈላላጊዎችን ጨምሮ ከመላው ዓለም የሚመጡ የመዋለ ንዋይ ባለቤት ተወካዮችንና የመንግሥትን ተወካዮችንም ያጠቃልላል። በሌላ በኩል ደግሞ እንዲህ ያለው አውደ ርዕይ ሲዘጋጅና ብዙ መዋለ ንዋይ አፍሳሾች ወደ ሀገሪቱ ሲመጡ ባለሀብቶችን ሊማርክና በዚህ ኢንዱስትሪ ላይ ገንዘባቸውን ለማፍሰስ ምን የሚያስገድዳቸው ዝግጅት አለ ሲሉ ጋዜጠኞች የተለያዩ ጥያቄዎችን አቅርበዋል። በኢንዱስትሪ ሚኒስቴር የኢትዮጵያ ጨርቃጨርቅ ኢንዱስትሪ ልማት ኢንስቲትዩት ዲሬክተር አቶ ስለሺ ለማ ሀገሪቱ በአሁኑ ጊዜ ይህንን ፍላጎት ለማስተናገድ የሚያስችል አቅም ገንብታለች ሲሉ ይከራከራሉ። በተለይ በመጀመሪያው የእድገትና ትራንስፎርሜሽን ዘመን ይህንን መደላደል ሰርተናል ብለዋል።
የመጀመሪያውን የእድገትና ትራንስፎርሜሽን እቅድ ስንጀምር 55 የሚሆን በቁጥር ያሉን እንደ ሀገር 55 የሚሆኑ ተቋማት ናቸው። ለዛውም ውስጣቸውን ይዘቱን ትተን ያረጀ መሳሪያ፣ እጅግ በጣም የሸመገለ ሰው ውስጡ የነበረበት፣ ምርታማነቱ በጣም የወረደበትን እሱን ትተን ማለት በቁጥር በመጨረሻዎቹ ቅድም ባልኩት ሂደት የስራ ሂደት ወደ 130 የሚሆኑ የመካከለኛ ትላልቅ የጨርቃጨርቅና የአልባሳት ኢንዱስትሪዎች ልንፈጥር የቻልንበት ሁኔታ ነው። በ2007 ላይ በመጀመሪያው የእድገትና ትራንስፎርሜሽን ማብቂያ ላይ ማለት ነው።
በአቶ ፋሲል ታደሰ አስተያየትም ሆነ በአቶ ስለሺ ለማ አባባል ምንጊዜም ቢሆን ችግሮች መኖራቸው አይቀርም። ይሁንና እነዚህን ችግሮች ወይንም ጉድለቶች እየነቀሱ መፍትሄ መስጠቱ ላይ ነው መተኮር አለበትም ብለው ይከራከራሉ። በተለይ አቶ ፋሲል አንዳንድ ጊዜ ጉድለቶች ወይንም ችግሮች ለባለ ሀብቶች እንደ መልካም አጋጣሚ ወይንም እድል ሊቆጠሩ ይችላሉ፣ በዚህም አገሪቱ ልትጠቀም ትችላለች ይላሉ።
ይሄ ኤግዚቢሽን ሲመጣ የሳፕላይ የኢንፑት እጥረቶች እንዳሉ የፋብሪክም የአክሰሰሪም የኢኩዊፕመንት ይሄ ለነሱ ኦፖርቹኒቲ፣ ለኢንቨስተሮች ኦፖርቹኒቲ። ምክንያቱም ይህንን እጥረት ኮሚትድ ከሆነ ገቨርንመንት ጋር ሲያይ ኦፖርቹኒቲ፣ ስለዚህ ይመጣሉ ብለን እናስባለን።
ለጨርቃጨርቅ ኢንዱስትሪ ከዋና ዋና ግብዓቶች አንዱና አይነተኛው ጥጥ እንደሆነ ተጠቅሶ በዚህ ረገድ ያለው የሀገሪቱ ሀብት ምን እንደሚመስልም ከጋዜጠኞች ለቀረበው ጥያቄ አቶ ስለሺ ለማ ምላሽ ሰጥተዋል።
አሁን ያለው የጥጥ ሀብት ሲባል በ2007 2008 ላይ ልናገኝ የምንችለው ማለት ነው። በ2007 2008 ላይ ልናገኝ የምንችለው ጠቅላላ አገራዊ የጥጥ ምርት ወደ 60,000 ሜትሪክ ቶን የማይበልጥ ነው የሚሆነው። በተዳመጠ ሊንት ከተን ይባላል። ስለዚህ ይሄን ያህል መጠን ልናገኝ የምንችልበት ሁኔታ እንዳለ ያደረግናቸው ቅኝቶች ያረጋግጣሉ፣ ያሳያሉ።
በአውደሪው በተለያዩ ርዕሰ ጉዳዮች ላይ እውቅ በሆኑ ተናጋሪዎችና ባለሙያዎች የሚቀርቡ ጥናቶች እንደሚኖሩም ታውቋል። ይህን አውደሪ ያዘጋጁት የአፍሪካ የጥጥና ጨርቃጨርቅ ኢንዱስትሪዎች ፌዴሬሽን እና ትሬድ ኤንድ ፌርስ ኢስት አፍሪካ ሊሚትድ የተባሉ ድርጅቶች ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የዕለቱን አብይ ርዕስ ነበረ መለስካቸው አምሃ ያቀረበው። አሁን ወደ ትንታኔው መጽሔት እናልፋለን።
ሶማሊያ ውስጥ በሚገኘው የአፍሪካ ህብረት ወይም አሚሶም ልዑክ ስር የቀድሞ የኡጋንዳ ህዝባዊ መከላከያ ሰራዊት አዛዥ ሌፍትናንት ኮሎኔል ኢውጊኒ ሴቡጓዎ ነዳጅ ያለ አግባብ ለሌላ ተግባር አውለዋል ተብለው የ18 ወራት እስራት ተበይኖባቸዋል። ሴቡጓዎ የእስራት ጊዜያቸውን የሚያሳልፉት ከካምፓላ ወጣ ብሎ በሚገኘው በማኪንዬ ወታደራዊ ፖሊስ ዋና ጽህፈት ቤት ውስጥ መሆኑም ታውቋል። የፍርድ ቤቱ ሰብሳቢ ሜጀር ጄኔራል ሌቪ ካሩሃንጋ ብይኑን ሲሰጡ በተናገሩት ቃል ተከሳሹ ቀደም ሲል ያደረጉትን አስተዋጽኦ ፍርድ ቤቱ ግምት ውስጥ ማስገባቱን ገልጠው ቀደም ያለ ክስ ወይም ወንጀል አለመፈጸማቸውም ሌላው የፍርድ ማጣሪያ ሐሳብ እንደሆነም አመልክተዋል። ፍርድ ቤቱ በውሳኔው ግምት ውስጥ ያስገባው ሌላም ነጥብ እንዳለ ዳኛው ተናግረዋል። ይህም የተፈጸመው ወንጀል በሰራዊት ውስጥ መዛመቱንና ይልቁንም የኡጋንዳን ህዝባዊ መከላከያ ሰራዊት ስም የሚጎዳ ባለም አቀፍ መድረክ ላይም ጥቁር ነጥብ የሚያሰጥ እንደሆነ ገልጠዋል። የ18 ወር እስራት ተፈርዶበታል አሉ ዳኛ ሌቪ ካሩሃንጋ። አክለውም በዚህ ውሳኔ ተቃውሞ ካለው በ14 ቀን ውስጥ ይግባኝ ለማለት ህገ መንግስቱ ይፈቅድለታል ብለዋል። ተከሳሹ ሴቡጓዎ የተወነጀሩት ከ7000 እስከ 8000 ሊትር የሚሆን ናፍታ እንደ አውሮፓ አቆጣጠር ከሚያዝያ 2012 እስከ ግንቦት 2013 ባለው ጊዜ አዛውረዋል ተብለው ነው። በፍሬደሪክ ካንግዋሙ የሚመራው ክስ መዝገብ ክሱን ሲያብራራ ሴቡጓዎ ነዳጅ በገንዘብ ሸጠው ሲያበቁ ገንዘቡን ለግል ጥቅማቸው አውለዋል ብሏል። ይህ በእንዲህ እንዳለ የአሚሶን ኃይሎች ምክትል አዛዥ በትናንት ሁለት በባርድሄር እና በዲንሶር ጉብኝት ማድረጋቸው ተገልጧል። ሁለቱ የሶማሊያ ከተሞች ባርድሄር እና ዲንሶር በቅርቡ ነጻ የወጡ ናቸው። ምክትል አዛዡ ሜጀር ጀነራል መሐመድ ሻ ዘይኑ በጉብኝታቸው ወቅት ሰራዊቱ የአካባቢውን በአጠቃላይ የሶማሊያን የአንድነትና የነጻነት ክብር እስከሚደረግ ድረስ ከትግሉ እንዳይዘናጉ አሳስበዋል። አልሻባብ ከሶማሊያ ጨርሶ እስከሚወገድ ድረስ የአሚሶም ሰራዊት ከሶማሊያ አቻዎቻቸው ጋር በትብብር እንዲሰሩም ጠይቀዋል። ይህ እስካልሆነ ድረስ አሉ ጀነራሉ፣ ሰላም የለም፣ ነጻነት የለም፣ መረጋጋት አይኖርም፣ ይልቁንም ሁኔታዎች እየተባባሱ ይሄዳሉ። በርካታ ወጣቶች ተማሪዎች አልሻባብን እየተቀላቀሉ መሆናቸውን የኬንያ መከላከያ ሚኒስቴር አስታውቋል። የኬንያው መከላከያ ሰራዊት ሹም ሳምሶም ሙዋቲዚ እንዳስታወቁት ሶማሊያ ውስጥ የሚገኘውን አልሻባብ የሚቀላቀሉ የኬንያ ተማሪዎች ቁጥር እየጨመረ መጥቷል። ይህ ማለት አሉ የኬንያው መከላከያ ሹም፣ ሁላችንም ወላጆች ከትምህርት ቤቱ አስተዳደር ጋር በቅርብ መስራትና ልጆቻችን ከአማጺው ቡድን ጋር እንዳያብሩ መከላከል እንደሚኖርብን አመላካች ነው። ጀነራሉ አክለውም ወጣቶች በቀላሉ የሚታለሉ ናቸው፣ ለዚህ ደግሞ አልሻባብ በርካታ ማህበራዊ ድረገጾች በመጠቀም ለማሳመን ይጥራል ሲሉ ገልጠዋል። ጀነራሉ ይህን የተናገሩት ትናንት ረቡዕ ናይሮቢ ውስጥ የኬንያ መከላከያ ሰራዊት ቀን በተከበረበት ስነ ስርዓት ላይ መሆኑም ታውቋል። እለቱ ሶማሊያ ውስጥ ከአልሻባብ ጋር በተካሄዱ ጦርነቶች ሕይወታቸውን የሰዉትን ሁሉ ለማስታወስ በመላ አገሪቱ የተከበረ እንደሆነም ታውቋል። የኬንያ ኃይሎች ሶማሊያ የገቡት እንደ አውሮፓ አቆጣጠር በጥቅምት 2011 ሲሆን እስከ ዛሬ ሶማሊያ ያለውን የአፍሪቃ ህብረት ተልእኮ የተቀላቀሉ የኬንያ መከላከያ ኃይሎች ቁጥር 4000 መድረሱም ታውቋል። የናይጄሪያው አማጺ ቡድን ቦኮ ሐራም ለሶማሊያው አልሻባብ የህብረት ወይም የአንድነት ጥያቄ አቀርቧል። ነውጠኛው ቡድን ቦኮ ሐራም ለሶማሊያው ሽምቅ ተዋጊ አልሻባብ ባቀረበው ጥሪ አልቃይዳን ትቶ ራሱን እስላማዊ መንግስት ብሎ ከሚጠራው ነውጠኛ ቡድን ጋር እንዲቀላቀል ጠይቋል። አልቃይዳና እስላማዊ መንግስት ነኝ ባዩ ነውጠኛ ቡድን በአሁኑ ወቅት በተቃራኒ ጎራ የተሰለፉ መሆናቸው ይታወቃል። ጥሪው በአሁኑ ወቅት አልሻባብ ሶማሊያ ውስጥ መሠረቱን እያጣ በመጣበት ወቅት ሲሆን ከሁለት ሳምንታት አስቀድሞም ተመሳሳይ ጥሪ ኢራቅ፣ ሳይናይ፣ ሶሪያና የመን ከሚገኙ አክራሪ ነውጠኞች መተላለፉ ይታወሳል። ሆኖም የሶማሊያ ይዞታውን ያጣው አልሻባብ ኬንያ ውስጥ ወደ 150 የሚሆኑ የጋሪሳ ዩኒቨርሲቲ ተማሪዎችን መግደሉ አይዘነጋም።
አዲሱ አበበን እናመሰግናለን ለዘገባው። ወደ ቀጣዩ ርዕስ ደግሞ ስናልፍ በቀደመው የአፍሪካ አንድነት ድርጅት ውስጥ የነበራትን አይነት የታዛቢ መቀመጫ በአፍሪካ ህብረት ውስጥ ለማግኘት ያደረገችውን ጥረት ያለ ፍሬ መከነ ስትል እስራኤል አስታወቀች። ሞኪ ኤድዊን ኪንዲዜጋ ከኢየሩሳሌም ያጠናቀረውን ዘገባ አሉላ ከበደ።
ሻሮን ባርሊ በእስራኤል የውጭ ጉዳይ ሚኒስቴር የአፍሪቃ ምጣኔ ሀብት ጉዳዮች ዲሬክተር ናቸው። በህብረቱ ውስጥ የታዛቢ መቀመጫ ማግኘት መንግስታቸው ቅድሚያ የሚሰጠው ጉዳይ መሆኑን ይናገራሉ።
Closer dialogue, closer exchange will only benefit our countries on the economic level, on the political level.
በቅርብ መነጋገር የሚቻልበትና በቅርበት የሚደረግ ልውውጥ አገሮቻችንን በምጣኔ ሀብቱ፣ በፖለቲካው፣ በጸጥታውም ሆነ በልማቱ ዘርፍ ተጠቃሚ የሚያደርግ ነው። ዛሬ ከበለጸጉት የዓለም ሀገሮች ተርታ የምትገኘው እስራኤል ራሷ ከጥቂት ዓመታት በፊት በመልማት ላይ የነበረች ሀገር ናት። የአፍሪቃ ህብረት እስራኤልን ቢደግፍ አህጉሪቱ ይበልጥ የምትጠቀምበት ሁኔታ በተፈጠረ። ያ ማለት የእስራኤልን መንግስት ፖሊሲዎች በሙሉ መደገፍ ማለት አይደለም። በአቋም ልዩነቶቻችን ዙሪያ ልንከራከር እንችላለን። ለዚህ ሁሉ ታዲያ ይሄ የመነጋገሪያው መድረክ በሆነ
እስራኤል የቀድሞ የአፍሪካ አንድነት ድርጅት በአፍሪካ ህብረት እስከተተካበት እንደ አውሮፓውያን የዘመን አቆጣጠር 2002 ዓ ም ድረስ በአህጉራዊ ድርጅት ውስጥ የታዛቢ መቀመጫ ነበራት። በአፍሪካ ህብረት ያ መቀመጫ እንዳይኖራት ግን በቀድሞ የሊቢያ መሪ ሙአምር ጋዳፊ እገዳ ተደረገባት። የአፍሪካ ህብረቱ እገዛ ባልታከለበትም አገራቸው ከአስር አፍሪካ አገሮች ጋር የጋራ ትስስር መፍጠር መቻሏን የሚናገሩት በእስራኤል የውጭ ጉዳይ ሚኒስትር መስሪያ ቤት የአፍሪካ ክፍል ኃላፊ ዮራም ኤርሎን ናቸው። ይልቁንም ህብረቱ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ.ም ታዛቢነቱን ወይም የታዛቢነቱን መንበር ለፍልስጤም ሰጠ ይላሉ ኤልሮን በቅሬታ።
One point is our relations with the African Union. Which is not in par with the good
አንዱ ነጥብ ከአፍሪካ ህብረት ጋር ያለንን ግንኙነት ከበርካታ የአፍሪካ ሀገሮች ጋር በተናጠልና በጋራ ካለን መልካም ግንኙነት ጋር መሳ ለመሳ የሚቀመጥ ወይም በትይዩ የሚታይ አይደለም። በቀድሞ የአፍሪካ አንድነት ድርጅት የታዛቢ መቀመጫ ነበረን። ይሁንና በቀድሞ የሊቢያ መሪ ሙአመር ጋዳፊ ግፊት እንዲነሳ ከተደረገ በኋላ ሊታደስ ባለመቻሉ በእርግጥ በእጅጉ የሚያሳስበን ጉዳይ ሆነ። የተለያዩ ወዳጅ አገሮች መሪዎችን እገዛ ብንጠይቅም ይኸው እስካሁን ግን ሊሳካ አልቻለም ነው ያሉት ዮራም ኤልሮን። ይህ በእንዲህ እንዳለ የአፍሪካ ህብረት በበኩሉ እንደ ተባበሩት መንግስታት ሁሉ በእስራኤል በኃይል የያዘቻቸው ያላቸውን በፍልስጤምና ሌሎች የአረብ አገሮች ያሉ ይዞታዎች ዓለም አቀፍ ህጎችን ይተላለፋሉ እናም ለግጭቶች መንስኤ ይሆናሉ ሲል ስጋቱን ይፋ ማድረጉ ይታወቃል።
አድማጮች፣ የዜና የአብይ ርዕስና የተለያዩ ዘገባዎች ዝርዝር ያካተተውን ክፍለ ጊዜ ያጠናቀናል። አሁን በነጻው የስልክ መስመር በ202-205-9942 ከላካችሁልን አስተያየቶች ጥቂቱን እናሰማችሁ።
እኔ ጌታሁን በቅስለት ለኢትዮጵያ አቶ ባለመደውሎ ትናንትና በ28/1/8 አድማጭ ህዝብ አስተያየት ላይ ነው የኦሮሞ ህዝብ 30 ሺህ ሆኖ ኦሮምኛ ቋንቋ የስራ ቋንቋ ይሁን እያለ ፊርማ እያሰባሰቡ ነው የሚለውን በመተቸታቸው ነው። ይህ ደግሞ የኦሮሞ ህዝብን ሲትሌሽን የስራ ቋንቋ ይሁን ማለታቸው የፖለቲካ ጥያቄ አይደለም። ስለዚህ ኦሮምኛ ቋንቋ የስራ ቋንቋ ይሁን ሲባል ተደራሽነቱን ለመግለጽ ካልመፈጠር የአንዱ ብሔር የበላይነት ለመግለጽ ፊርማ የሚያሰባስቡ ስላልሆነ እባክዎ ይሄን አይነት አሳሰቡ። አድማጭ አለ፣ ብዙ ሺህ የኦሮሞ ህዝብ አለ። በአሁኑ ሰዓት ደግሞ የኦሮሞች ከ30 ሺህ በላይ ነው እንጂ 30 ሺህ ስላልሆነ መረጃ የመደረጀት ነገር ላይ አስተያየት ባይሰጡ የተሻለ ነው ያለው። አመሰግናለሁ።
አንዳንድ ወንድሞች የሰጡትን አስተያየት በተመለከተ ምላሽ ነበረ። አንድ የቤተ ክርስቲያን ባለቅኔ አንድ ነገር ሲል ሰምቼው ነበረ። እኔም በጣም ሁለት ነገር ይገርሙኛል አለ። ሁሉንም አውቃለሁ የሚልና ሁሉንም አላውቅም የሚል። ሁሉንም አውቃለሁ የሚል ወይ ጉረኛ ነው፣ ሁሉንም አላውቅም የሚባል ሁለቱም እሱ ደግሞ ልግመኛ ነው አለ። ሁለቱም ያመለከተ ይመስለኛል። ምክንያቱም አንድ ሰው እፈልጋለሁ በዚህ ቋንቋ ይህን ነገር ብሎ አብዛኛው የኦሮሞ ህዝብ ወይንም ሌላውም የኢትዮጵያ ህዝብ ካቀረበ አይ እኔ ለእናንተ አውቅላችኋለሁ እኔ ከእናንተ የተሻልኩ ነኝ ማለት ስለሚያመለክት ይሄ ደግሞ አንደኛ የዲሞክራሲ መጻረር ነው። ኦሮሞ ህዝብ 40%ን የኢትዮጵያን ህዝብ የሚያካልን ነው። ወደ 40 ሚሊዮን ይጠጋል ተብሎ ይታመናል። ይሄ ቋንቋ ሊያውም እያንዳንዱ ኢትዮጵያዊ የስራ ቋንቋ ብቻ ሳይሆን እያንዳንዱ ኢትዮጵያዊ ቢያቅ ለነገሪቱ ይሄ ያለመተማመን ስጋቶችን ይፈታል ብዬ አምናለሁ። ምክንያቱም የኦሮሞን ቋንቋ ህዝብ ስነ ልቦና ማንነት ማወቅ የበለጠ ያጠናክራል እንጂ ኢትዮጵያን የሚያከፋፍል ነገር ይሆናል ብዬ አላምንም። ሊያውም ይስፋፋ፣ ሌላውም ቋንቋን ቢነገር ምንም ችግር የለውም። በተለይ ግን የኦሮምኛ ቋንቋ የስራም ቋንቋን ብቻ ሳይሆን ሌላም ቋንቋ ቢሆን እያንዳንዱ ህዝብ ቢያውቀው የተሻለ ይሆናል ብዬ ስለማምን ነው። እባካችሁ ይህን አስተያየት እንድታቀርቡልኝ ነው። አመሰግናለሁ።
አስተያየቶች የላካችሁልንን አድማጮቻችን እናመሰግናለን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። ለማስታወስ ያህል አስተያየቶቻችሁን በድምጽ በተቀረጸላችሁ መመሪያ መሰረት እንድታኖሩ ከአክብሮት ጋር እናሳስባለን። በኢሜይል ነው እኔ ምልከው የምትሉን ደግሞ አድራሻችን horn@voanews.com ነው። ላኩልን።
ከምሽቱ 3 ሰዓት ተኩል ሆነ አዲስ አበባ ላይ፣ ዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ 8 ሰዓት ተኩል ነው። ወደ ዝግጅታችን ሁለተኛ አጋማሽ እንዘዋወራለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እያደመጣችሁ ያላችሁት። ልዩ ዘገባ አለን።
ጋዜጠኛ ተመስገን ደሳለኝ ከታሰረ ትናንት አንድ ዓመቱን ደፍኗል። የተመስገን ጤና አሳሳቢ መሆኑን ቤተሰቡ ይናገራል። ማረሚያ ቤቱ ግን ተመስገን ሕክምና እያገኘ መሆኑንና ጤናማ እንደሆነም ይናገራል። ሰሎሞን አባተ ዝርዝሩን ይዟል።
ተመስገን ደሳለኝ የፍትህና የልዕልና ጋዜጦችና የአዲስ ታይምስና ፋክት መጽሔቶች ባለቤትና ዋና አዘጋጅም እየሆነ ሲሠራ ቆይቷል። ተመስገን ደሳለኝ ከተመሠረቱበት ክሶች በአንደኛው የሦስት ዓመት እስራት ተፈርዶበት ዝዋይ ወህኒ ቤት ይገኛል። የተመስገን ጤና ጉዳይ እጅግ አሳሳቢ መሆኑን የተለያዩ ጎብኚዎቹና የቤተሰቡ አባላት ሲገልጹ ቆይተዋል። ተመስገን ከሚያሳትማቸው መጽሔቶች በአንዱ ላይ አምደኛ የነበሩት ዶክተር ያዕቆብ ወልደ ማርያም የዛሬ ሶስት ወር አካባቢ አይተውት እንደነበረ ገልጸውልኛል።
እንግዲህ አንድ ጊዜ ከፕሮፌሰር መስፍንና ሌላ አንድ ሁለት ሰው ጨምረን ከአንድ ከሶስት ወር በፊት ይሆናል እና በዚያን ጊዜ ጆሮው ይደማ ነበረ። የሐኪም እርዳታ ምንም አላገኘም። መድኃኒትም ማስገባት አይቻልም ተባለ እንጂ እኛ መድኃኒትም ልንልክለት አስበን ነበረ እና በዛ ሁኔታ ነው ያየሁት። አሁን ግን ተመልሼ ላየው ነኝ። ቅርብ ጊዜ እንግዲህ ለማየት ይፈቀድ አይፈቀድ እንደሆነ እርግጠኛ አይደለሁም፣ ግን ሄጄ መሞከሬ አይቀርም።
ዶክተር ያዕቆብ ኃይለ ማርያም ተብሎ ይስተካከልልኝ ከይቅርታ ጋር። የተመስገን ደሳለኝን ታናሽ ወንድም ታሪኩ ደሳለኝን ትናንት ምሽት ላይ በስልክ አግኝቼ አነጋግሬው ነበረ። ትናንትናውኑ ጎብኝቶት እንደነበረ ነግሮኛል። ለመሆኑ ጤናውና የመንፈሱስ ሁኔታ እንዴት ነው?
ጤንነት በጣም አሳሳቢ ደረጃ ላይ ነው ያለው። ሲራመድ ትንሽ ጉርንጎቶች አደርገዋል። በጀርባው እብጠት ምንም አልቀነሰም። በጀርባው መተኛት አይችልም። ወገቡ እንደታመመ ነው። ሙሉ ለሙሉ ግራ ጆሮ መስማት አቁሟል። 8 ወር ሆኖ ምንም ሕክምና አላገኝም። እኛም ጠይቀን ነበረ፣ አመልክተንም ነበረ። አያገባንም፣ አይመለከተንም እያሉ እስካሁን ምንም። በዚህ በጤንነቱ ጉዳይ በቃ አሳሳቢ ደረጃ ላይ ነው ያለው።
እነማን ናቸው አያገባንም ያሉት? ለማን ነው እናንተ ሲያመለከታችሁት?
መጀመሪያ ያመለከትነው ለማረሚያ ቤቱ አስተዳደር ነው። ለማረሚያ ቤቱ አስተዳደር አመለከትን። እኛ አይመለከተንም፣ እንዴት አይመለከታችሁም? በእጃቸው ያለ እስረኛ አይደለ ወይ አለን። አይመለከተንም አሉ። አዲስ አበባ ደግሞ ፌዴራል ማረሚያ ቤቶች ዋናው እዚህ አዲስ አበባ ነው የሚገኘው። እዛ ሄደን አመለከትን። እነሱ ደግሞ በማረሚያ ቤቱ ስራ ጣልቃ አንገባም አሉ። እንግዲህ ማን እንደሚሰራ አናውቅም። ሁለቱም ጋር ነው ያመለከትነው፣ ሁለቱም ጋር ነው የጠየቅነው። አሁን ያለው እሱ ዘዋይ ነው የሚገኘው።
ዘዋይ ላለው ማረሚያ ቤት ነው ያመለከታችሁት?
ዘዋይ መጀመሪያ ያመለከትነው ዘዋይ ላለው ማረሚያ ቤት፣
ለራሱ ላለበት ማረሚያ ቤት፣
ለማረሚያ ቤቱ ለአስተዳደሮቹ ነው ያመለከትነው። ላለበት ማረሚያ ቤት ነው ያመለከትነው። አይመለከተንም አሉ። አያገባንም። ምንድን ነው የማያገባችሁ? እጃችሁ ላይ ቢሞት ሳል ነው በቃ አያገባንም አሉ። ብዙም ሰዓትም አላስተናገዱንም። አዲስ አበባ መጠን አመለከትን። እነሱ ደግሞ በማረሚያ ቤቱ ስራ አንገባም እና በጤንነት ጉዳይ የግል ሐኪም ይዘን እንምጣለን፣ እሺ ማስታገሻ መድኃኒት እናስገባለን፣ ከቫዚን እንኳን አቅም መታሸ እንኳን ከሆኑ ብለን አይቻልም አሉ። መጽሐፍ ማንበብ እስካሁን አይችልም፣ እንደተከለከለ ነው ያለው።
አይገባለትም፣
ክልክል ነው። ተመስገን ማንበብ ተከልክሏል። ከነጭራሽ ከፈለጋችሁ እስከ 10ኛ ክፍል የሆነ የትምህርት መርጃ ብቻ አስገቡለት ነው የሚሉት። እንግዲህ ሌላ ምንም መጽሐፍ አይገባም። እዛም ከ10ኛም ተቀብሎ ማንበብ አይችልም። በዚህ ላይ ከሱ ጋር የሚያወሩት እስረኞች ወደ ጨለማ ቤት ወስዷቸዋል። ስለዚህ ብቻውንም ከሰው ጋር መሆን አሁን ከሰው ጋር የቀለቅሉ ከሰው ጋር መሆን ብቻውን ነው ያለው። እያንዳንዱ የሚያደርጉ እንቅስቃሴ ቆጣጠሩታል። በዚህ ሁኔታ ነው ያለው። የጤንነቱና የእስር ሁኔታ ሞራሉን በተመለከተ ምንም ከመግባቱ በፊት ከነበረው በላይ ነው ያለው። እኛን ተጠያቂ የምንመስለው እሱን አበረታቶ የሚልከን ምናምን ምንም መንፈሱ ላይ ሞራሉ ላይ ምንም የደረሰ ነገር የለም። የሚሰበረም አይደለም ያለው ጉዳይን ሳይሆን በቃ እኛ ሄደን ጠይቆን ነው ወደ ቤታችን የምንመለሰው። እሱ አጥናንቱን ምናምን የምንመለሰው ያው የጤንነቱ ጉዳይ እንግዲህ ከእሱ አቅም በላይ የበሽታ ጉዳይ ስለሆነ እንጂ ሞራሉ ምንም ባለበት ነው ያለው።
ምን ያህል ጊዜ ነው ፍርዱ?
3 ዓመት ነው።
በአንድ ጉዳይ ብቻ ነው አሁን የተፈረደበት? ስንት ክሶች ነበሩበት?
አጠቃላይ የተከሰሰው ክስ በ150 ክስ ነበረ። አጠቃላይ የተከሰሰው ክስ ከ150 ውስጥ 5 ተመረጠ። ከ5ቱ ደግሞ 5ቱን እንደ አንድ አድርገው ደግሞ ፈረዱበት።
ቤተሰቡ ለመሆኑ ምንድን ነው የሚሰማው?
ጥሩ አይደለንም። ጥቅምት 2007 የነበረን ደስታ የነበረን ሁኔታዎች ብዙ ምንም ነገር የሉም። በቃ ባለንበት ነው የቆም ነው። ቤተሰብ ነው የሚታፈረው። አሁን የገባኝ ቤተሰብ እንደሚታፈር ነው የገባኝ። እናታችን በዚህ ጉዳይ 2-3 ጊዜ ታማለች። በዚህ ሀሳብ ውስጥ ነው ያለችው። እኛም እየሰራንም አይደለም። ሁሉም ሰው እዛ ነው ያለው። በዚህ ላይ እስር ቤቱ ያለው ከአዲስ አበባ 165 ኪሎ ሜትር ርቀት ላይ ነው የሚገኘው። እንደ ልብ መሄድ አትችልም። ብዙ ወጪ ነው የምታወጣው። በሄድን ቁጥር ወንድሞቼም አሉ እኔም አለው። በሄድን ቁጥር መንገላሳት ነው። እንግዲህ በዚህ ውስጥ ነው ያለ ነው እስካሁን።
ከታሪኩ ደሳለኝ ጋር ይህንን ከተጨዋወትን በኋላ ይህንኑ የተመስገን የጤናና የቤተሰቡን ጉዳይ አንስቼ ጥበቃውን አቶ አመሃ መኮንንን አነጋግሬያለሁ።
ሁኔታዎች ፈቅደውልኝ ያለበት ቦታ ድረስ ሄጄ አላየሁትም። ነገር ግን ያው በለት በየጊዜው ያለበት ሁኔታ እከታተላለሁ። ዛሬ ያለበትን ሁኔታ እንደዚሁ ከወንድሙ በቂ መረጃ አግኝቻለሁ። ያው ጤና ሁኔታ በየጊዜው የተባባሰ ያለበት ሁኔታ ነው። አንድ ጆሮ የማይሰማበት ሁኔታ ነው ያለ ሙሉ በሙሉ። ሌላው ደግሞ ከዚህ በፊትም ከነበረው የጀርባ ህመም ጋር በተያያዘ አሁን ጀርባው አካባቢ በግልጽ የሚታይ የእብጠት ሁኔታ አለው። ይሄ ነገርም በእንቅስቃሴውም ላይ እንደዚሁ እክል እየፈጠረበትና እንደ ልቡ የማይንቀሳቀስበት በጀርባው ሙሉ በሙሉ የማይተኛበት ደረጃ ላይ ነው ያለው እና ያው የህመሙ ሁኔታ ከጊዜ ወደ ጊዜ የተባባሰ እንደሆነ ነው ያለኝ መረጃ።
ወንድሙን አነጋግሬው ነበርና እኔ ሕክምና ማግኘት አለመቻሉን እነሱም ራሳቸው በቤተሰብ ደረጃ ለማሳከም ጠይቀው ፍቃድ አለማግኘታቸውን ነው የገለጹልኝና ለመሆኑ ይሄ ጉዳይ ከመብት ጋር ከህገ መንግስቱ ጋር ያያዝ ምንድን ነው የሚመስለው? እንዴት ነው እርሱ የሚተነትኑት እንደ ህግ ባለሙያ?
ትክክል ነው። እኔም ያለኝ መረጃ ይሄ ነው። እሱ ራሱ ከአንዴም 2-3-4 በቂ ህክምና ለማግኘት እድል እንዲሰጠው ጠይቆ አልተፈቀደለትም። ቤተሰቦቹም ይህንኑ ጥያቄ አቅርቦ አልተፈቀደላቸውም። አንድ ፍርደኛ ያሉት መብቶች ምንድን ናቸው፣ የሌሉት መብቶች ምንድን ናቸው ከሚል ነው መነሳት የሚቻለው። የተፈረደበት ሰው ያው ቤዚካሊ የማይኖረው መብት የመንቀሳቀስ መብት የለውም። ታስሮ በሚገኝበት ቦታ ተወስኖ እንዲቀመጥና ምናልባት የሚያስፈልግ ፈልገው ከሆነ ደግሞ ያው የሪሃብሊቴሽን ወይም የተሃድሶ እርምጃዎች እንዲወሰዱለት ነው የሚጠበቀው። ዛሬ እንግዲህ የተፈረደበት ሰው ወይም በእስር ላይ ያለ ሰው በሌላው ሀገር ሌሎች መብቶችም እስከ ቤተሰብ የመመስረት የመራባት መብቶች ሁሉ አሉት። እሱ ምናልባት በእኛ ሀገር ተጨባጭ ሁኔታ ቅንጦት ነው ቢባል እንኳን በህገ መንግስቱ እና ኢትዮጵያ በተቀበለቻቸው ዓለም አቀፍ የሰብአዊ መብት ድንጋጌዎች ላይ ግልጽ የሆኑ በህግ ቁጥጥር ስር ያለ ሰዎች መብቶች አሉ። አንዱ አጠቃላይ መብት ለማንም ሰው የሚገባው መብት በህይወት የመኖር መብት ነው። ይሄ በህገ መንግስቱ 14 አንቀጽ 14-15 ላይ በግልጽ የተደነገገ ነው። ሰው ተመስገንም ሆነ ማንኛውም የተፈረደበት ሰውም ይሄ መብት አለው። የሞት ፍርድ የተፈረደበት ሰው ካልሆነ በስተቀር ህይወቱን ለአደጋ ከሚያጋልጡ ማናቸውም ሁኔታዎች የመጠበቅ መብት አለው። እንደዚሁ በህገ መንግስቱ አንቀጽ 16 ላይ በግልጽ የተቀመጠ የአካል ደህንነት መብት አለ። ይህም መብት ለማንኛውም ሰው መከበር ያለበት ሰው ነው መብት ነው። ማንኛውም ሰው በአካሉ ላይ ጉዳት ሊያደርስ ከሚችል ማናቸውም ሁኔታ የጤናም ሆነ ሌሎች ሁኔታ የመጠበቅ መብት አለው። ከዚህ አጠቃላይ መብት በተጨማሪ ግን በጣም ስፔሲፊክ ደግሞ በእስር በማናቸውም እስር ሁኔታ ላይ ያለ ሰው ሊኖረው የሚገባቸው መብቶች ደግሞ እንደዚሁ ህገ መንግስቱ አንቀጽ 21 ላይ በዝርዝር ያስቀምጣል። አንደኛው የታሰሩ ሰዎች ወይም በእስር ያሉ ሰዎች ሰብአዊ ክብራቸው የመጠበቅ መብት አለ። አንድ ሰው በህመም እየተሰቃየ ለዛ ህመሙ ተገቢው ህክምና እንዲያገኝ እድል የማይፈጠርለት ከሆነ ሰብአዊ ክብሩ ላይ ነው ጥያቄ እየተነሳ ያለው። ሌላ በዚሁ የህገ መንግስቱ ድንጋጌ ላይ እንደዚሁ በማናቸውም የእስር ሁኔታ ያለ ሰው ከሐኪሞቻቸው ጋር የመገናኘትና የመጎብኘት መብት አለው። ይሄ እንግዲህ በእኛ ሀገር ሁኔታ ሲተረጎም እንደ ሌላው ሀገር እያንዳንዱ ሰው የራሱ ሐኪም የለውም። ይሄ በቀጥታ ሊሆን ይሄ ትርጉም ሊሰጠው የሚችለው ሐኪም ማየት የፈለገ ከማረሚያ ቤቱ አቅም በላይ በሆነ ጉዳይ ሐኪም ማየት የፈለገ እንደሆነ አንድ የህግ ታራሚ ይሄ መብቱ አለው ነው። አሁንም ከዚህም ከህገ መንግስቱ እንደውም መሰረት አድርጎ የወጣ ነው ተብሎ ሊገመት የሚችለው ደግሞና በቀጥታ በተለይ የፌዴራል ታራሚዎችን የፌዴራል መንግስቱ ታራሚዎችን ወይም ፍርደኞችን የሚመለከት የፌዴራል ታራሚዎች አያያዝን የሚመለከተው የሚኒስትሮች ምክር ቤት ደንብ ቁጥር 138/2007 ነው። ይሄ ደንብ በተለይ በአንቀጽ 11 ላይ ግልጽ የሆኑ ከጤና ከሕክምና ጋር በተያያዘ የታራሚዎችን መብት ያስቀምጣል። በንዑስ 1 ላይ አንድ ታራሚ የጤና እክል ተገጠመው ያለ ክፍያ፣ ይሄ እንግዲህ እዛው ማረሚያ ቤት ውስጥ የሚደረግ የሚገባ ነው፣ ያለ ክፍያ ሕክምና ማግኘት እንዳለበት ያስቀምጣል። ማረሚያ ቤቱም በቂ የሕክምና ተቋም ሊኖረው እንደሚገባ፣ ምናልባት ደግሞ ከማረሚያ ቤቱ አቅም በላይ የሆነ ሕክምና የሚፈልግ ከሆነ አንድ ታራሚ ደግሞ የማረሚያ ቤቱ ኦፊሰር ወይም የሕክምና ኦፊሰር ይህን ታራሚ እንደ ታራሚው ጤና ጉድለት አይነት ለሚመለከተው ሆስፒታል ሪፈር የማድረግ የማስተላለፍ ኃላፊነት እንዳለበት ያስቀምጣል። ሌላው በጣም ጠቃሚው ነገር በዚሁ የሚኒስትሮች ምክር ቤት ደንብ ላይ የተቀመጠው ደግሞ አንድ ታራሚ የጤና እክል ተገጠመውና ተይዞ ያለበት ሁኔታ ይህንን የጤና ሁኔታውን የሚያባብስ ወይም ለጤና ሁኔታ ምቹ የማይሆን ከሆነ ይሄ ነገር እንዲሻሻል ለማረሚያ ቤቱ አስተዳደር ሀሳብ የማቅረብ እና አፈጻጸሙንም የመከታተል ግዴታ እንዳለበት ሁሉ ያስቀምጣል። አሁን ያለኝ መረጃ እንግዲህ ከጋዜጠኛ ተመስገን ደሳለኝ ካለበት የጤና ጉድለት በተጨማሪ ተይዞ ባለበትም ሁኔታ አንደኛ ለ80 ሰው ላልበለጠ ታራሚ በተዘጋጀ ክፍል ውስጥ እስከ 300 እና እንደዛ አካባቢ ቁጥር ያላቸው ታራሚዎች ባሉበት፣ የአእምሮ ህመምተኞችም ባሉበት ሁኔታና ኢቭን የጤናውን ሁኔታ በራሱ መንገድ እንኳን ሊከታተል ሊንከባከብ በማይችልበት ሁኔታ ውስጥ እንዳለ ነው ያለኝ መረጃ። ይሄ እዚህ ላይ የማረሚያ ቤቱ የሕክምና ኦፊሰር ይሄ ሁኔታ እንዲስተካከልም ለማረሚያ ቤት አስተዳደር ሀሳብ የማቅረብ ወይም ሪኮሜንዴሽን የማቅረብ ግዴታ አለበት። እንግዲህ እነዚህ ሁሉ የታራሚ መብቶች በእነዚህ በጠቀስኳቸው የሎካል ህጎች ወይም የሀገር ህጎች ውስጥ የሀገር ውስጥ ህጎች ብቻ የተደነገጉ ሳይሆን ኢትዮጵያ በተቀበለቻቸው ዓለም አቀፍ የሰብአዊ መብት ድንጋጌዎች ላይም በግልጽ የተደነገጉና በህገ መንግስቱ መሰረትም እነዚህ ዓለም አቀፍ የሰብአዊ መብት ድንጋጌዎች የአገር ውስጥ ህግ የሆኑበት ሁኔታ ነው ያለው እና ከህግ አንጻር ጋዜጠኛ ተመስገን ደሳለኝ ሁኔታን ለማሻሻል መብት ለማስከበር ብቻ ሳይሆን በማናቸውም በስር ላይ ላሉ እና እንደዚህ አይነት እንደ ጋዜጠኛ ተመስገን ደሳለኝ አይነት የጤና ጉድለት ላለባቸው ሰዎች መፍትሄ የሚሰጥ በቂ ህግ አለን እና በአጠቃላይ ህጉ እንዲህ አይነት ዝርዝር ሁኔታ የተቀመጠ ነው። እንግዲህ
የተመስገን ደሳለኝ ቤተሰብ ያለበትን ጭንቀትና አቤቱታ ይዤ ወደ ዝዋይ ማረሚያ ቤት አስተዳደር ደወልኩኝ። ዛሬ ከሰዓት በኋላ እዚያ ካገኘኋቸው የሥራ ኃላፊ ጋር የሚከተለውን ተለዋውጠናል።
ይሄ ጥያቄ ከውጭ ጉዳይ ሚኒስትርም ከእኛ ተቀርቦ ምላሽ ሰጥተናል በጽሁፍ።
እሺ።
ይሄ የተባለው ነገር በሙሉ ውሸት ነው። ሕክምናም አልተከለከለም። ምንም የተከለከለው ነገር የለም። ይህንን ላረጋግጥልዎት እወዳለሁ። ከዚህ የተለየ ነገር የለም።
የጤናው ሁኔታ ግን ጥሩ ነው።
ጤና ምንም ችግር የለበትም። በአካል እየዞረ እየተራመደ ማረሚያ ቤት ውስጥ እንደፈለገ ነው እየሆነ ያለው።
ሕክምና እያገኘ ነው፣ እየሄደ ነው፣ ሐኪም እያየ ነው።
ምንም ዴሌ በየቀ ነው እንደሚባለው። የጤና ችግርም ያን ያህል የለበትም። ሕክምናም አዲስ አበባ ድረስ ሪፈር ሄዶ ተልኮ ይታከማል። እዚህም ሆስፒታል አለ፣ እየታከመ ነው። ይሄ ነው ያለኝ መረጃ።
ይሄንን እርሱ የነገሩኝን ነገር ማስተላለፍ እችላለሁ?
በምን በእንትን
በራዲዮ
በትክክል።
እሺ፣ ማን ልበል ጌታዬ? ስሙን ይንገሩኝ።
ስሜ ለጊዜው ቢቆይ።
እሺ፣ ኃላፊነቱንስ ሊነግሩኝ ይችላሉ?
የማረሚያ ቤቱ ጽህፈት ቤት ኃላፊ ነኝ።
በጣም አመሰግናለሁኝ።
እሺ፣ እሺ።
ከዚህ ከማረሚያ ቤቱ የጽህፈት ቤት ኃላፊ መልስ ጋር ወደ ጠበቃው ወደ አቶ አመሃ መኮንን ልመለስ።
አንደኛ እርስ በርስ የሚጣጣም አይደለም። ጤና ሁኔታ ደህና ከሆነ አዲስ አበባ ድረስ መጥቶ የሚታከምበት ምክንያት የለም። ግን አዲስ አበባ ደግሞ መጥቶ ታክሟል ከሚባለው ሙሉ በሙሉ ስህተት ነው፣ ትክክል አይደለም። አለ የሚባል መረጃ ካለ መቅረብ ይችላል። ምክንያቱም አዲስ አበባ የመምጣት እድል ካለው እኔም የማውቅበት ሁኔታ መኖር አለበት። ቤተሰቡም ይህንን የሚደብቅበት ምክንያት የለም። ሁለተኛ አንድ ታራሚ ሳይታመም ችግር ሳይኖርበት ችግር አለበት በዚህ ደረጃ ታሟል ተብሎ የሚነገርበት ምንም ምክንያት የለም። ምናልባት ህመም ሳይኖርበት ወደ አዲስ አበባ እንዲመጣ ተፈልጎ ነው የሚባል ከሆነ ምንም ብዙም የሚያሳምን ነገር የለም። ዞሮ ዞሮ በህግ ቁጥጥር ስር ነው ያለው። ለህክምና የሚመጣም ከሆነ አስፈላጊ በሆነ ቁጥር ባለው አጃቢ ታጅቦ ነው የሚመጣው እና ምንም ሌላ ሞቲቭ ይሄ ችግር ሳይኖርበት ችግር አለበት ሊባል የሚችልበት ሞቲቭ ያለ አይመስለኝም፣ ወይም ፍላጎት ያለ አይመስለኝም።
መጪው ምን እንደሚሆን እየተከታተልኩ ይዤላችሁ መለሳለሁ። ስማቸውን ሊነግሩኝ ባይፈቅዱም መረጃ ለሰጡኝ የዘዋይ ማረሚያ ቤት አስተዳደር ጸሐፊ ለዶክተር ያዕቆብ ኃይለ ማርያም፣ ለጠበቃው ለአቶ አመሃ መኮንን እና ለተመስገን ወንድም ለታሪኩ ደሳለኝ ምስጋና አቀርባለሁ።
አመሰግናለሁ ሰሎሞን አባተ። ወደ ቀጣዩ የሐሙስ ምሽት መደበኛ ዝግጅት ይሆናል የምንሸጋገረው፣ ባህልና ማህበረሰብ።
ለገዛ ባህልና ቋንቋ ግድ ይለኛል በሚል የተሰጠ ትኩረት ሲል ይንደረደራል ባህልና ማህበረሰብ በምሽቱ ቅንብሩ። በተለይ በአማርኛ ቋንቋ የታዩ የተሳሳቱ አጠቃቀሞችን ለማድረቅ መልካሙን ለማበረታታት እና ብሎም የተሻሉ አዳዲስ መንገዶችን ለመቀየስ ጭምር የተያዘ ጅምር ነው የፕሮግራሙ ትኩረት። ከጥቂት ወራት በፊት የተዋወቀውን የባህር ዳር ዩኒቨርሲቲውን የአማርኛ ቋንቋ ማበልጸጊያ ተቋም የጥቂት ወራት ጉዞ ሁነኛ ጅምሮች ይመለከታል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የተቋሙን ዳይሬክተር ዶክተር ሂሩት ካሳውን አወያይቶ የመጀመሪያውን ክፍል እንዲህ አቀናብሯል።
ዶክተር ሂሩት ካሳው በባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልጸጊያ ተቋም ዲሬክተር፣ በድጋሚ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አሉላ።
ዶክተር ሂሩት ከጥቂት ወራት በፊት የተቋሙን መመስረትና በብሔራዊ ደረጃ በተለይ በአማርኛ ቋንቋ ላይ ያተኮረ ጉባኤያችሁን መሰረት አድርገን በተወያየንበት ጊዜ በአማርኛ ቋንቋ በዕለት ተዕለት አጠቃቀም ውስጥ ያሉ ችግሮችን እስከ መገናኛ ብዙኃን አጠቃቀም ድረስ ተወያይተን ነበር። የአማርኛ ቋንቋ ማበልጸጊያ ተቋማችሁ በአንጻሩም እነኚህን ችግሮች ለመፍታት የሚደረጉ ጥረቶችን ዓላማው አድርጎ የተነሳ ነውና በቀዳሚው ውይይታችን ካስተዋወቅናቸው ዓላማዎቻችሁ እንደው የትኞቹን ጅምሮች ዛሬ በስራ ላይ አውላችኋል? በእነኚህ ባለ ባለፉት ጥቂት ወራት ውስጥ ምን አይነት ክንዋኔዎች ነበሯችሁ? በዚህ ብንደረደር።
እንዳልከው በቋንቋው አጠቃቀም ላይ ባሉ ችግሮች ላይ የተወሰነ ሙከራ እያደረግን ነው። ለምሳሌ በአማርኛ የተለመዱ ስህተቶች አሉ፣ በንግግርም በጽሁፍም የሚታዩ። ለእነሱ ማስተካከያ እያዘጋጀን ነው። ጽሁፍ ላይም ፊደሎችን፣ ሆሄያትን ያለ ቦታው ያለ ትርጉማቸው መጠቀም ይታያል። ለእነሱ ማስተካከያዎች እየተሰራ ነው። ከዚሁም ጋር አብሮ ግንዛቤ የመፍጠር ሁኔታ ባለፈው የመድረኩ የማስታወቂያ መድረኩም ትልቅ ግንዛቤ ፈጥሯል። በሬዲዮም በቴሌቪዥንም በተለያዩ መንገዶች ግንዛቤ መፍጠር ስራ እየተሰራ ነው። ሰው በአጠቃቀሙ ላይ ጥንቃቄ አድርጎ ያው መልእክትን ከማስተላለፍ አንጻር የሚያዳምጠን ሰው እንዲረዳ ግንዛቤ መፍጠር ስራ እየተሰራ ነው። ከዛ ውጭ ደግሞ ያው ቋንቋው የገላጭነት ደረጃውን ከፍ አድርገን ለተለያዩ ግልጋሎት እንዲውል ማድረግ ስለሆነ ከእሱ አንጻር ለምሳሌ ከትንሹ ለመጀመር በከፍተኛ ትምህርት ተቋም የሙያ ቃላት አለው እና በአብዛኛው ለምሳሌ የኮሚሽን፣ የሴኔት፣ የትምህርት ክፍል ስብሰባዎች ላይ ቀላቅለን ነው የምንናገረው። እንግሊዝኛውን እየቀላቀለን ነው የምንጠቀመው እና ያንንም ለመግባባቱም በጽሁፍም ወጥ የሆነ አጻጻፍም እንዲኖረን የከፍተኛ ትምህርት ተቋም የሙያ ቃላት ማዘጋጀት ላይ ነው መጀመሪያ ስራችን። ከራሳችን መጀመር ስላለብን ማለት ነው።
ከራስ መጀመር ጥሩ አነጋገር፣ ጥሩ ሀሳብም ነው። በተጨባጭም ትርጉም ያለው ለውጥ ለማምጣት ጥሩ መነሻ ሊሆን ይችላል። ሌሎችም ውጥሮች ነበሩ?
አዎ፣ ይህ መረጃ ከአዲስ አበባ ዩኒቨርሲቲ፣ ከኮተቤ ኮሌጅ እና ከኛ ዩኒቨርሲቲ ተሰብስቧል፣ እየተሰራ ነው። አሁን ሌላው የሞክሼ ሆሄያት አጠቃቀም ሰው ብዙ ጊዜ ያነሳል እና ሰው አጠቃቀሙን ማወቅ ለሚፈልግ ሰው በእርግጥ ከአሁን በፊት የተሰራ አለ፣ በአቶ አምሳሉ አክሊሉ ተሰርቷል። ከዛም በተጨማሪ አቶ መንግስቱ ታደሰ የሚባሉ የስነ ልሳን ምሁር ናቸው። እሳቸው አዘጋጅተው እኛ የአርትዖት ስራውን ሰርተን አሁን ወደ ህትመት ሄዷል።
ዶክተር ሂሩት ጣልቃ ልግባ። ለአድማጮች ግልጽ ለማድረግ እነኚህ ሞክሼ ሆሄያት የሚባሉት በአማርኛ ፊደሎች ውስጥ ተመሳሳይ ድምጸት ያላቸው፣ አጻጻፋቸው የሚለዩ፣ አወዛጋቢ ነበሩ ናቸው፣ ብዛታቸው አላስፈላጊ ነው፣ ድግግሞሻቸው የሚል ክርክር ያነሱና ግን ክርክሩ ሁነኛ መፍትሄ ያገኘ አይመስልም። ወዴቱ ያዘነበለ ነው ይሄ አሁን የገለጹት ለህትመት የሄደው ስራ?
አዎ፣ በጣም የሚገርምህ በተለያዩ ቦታዎች ክርክሩን አዳምጠናል፣ ተገኝተናልም። የመጨረሻው መደምደሚያ የሚሆነው ይኖሩ የሚለው አይነት የሚታየው እና እኛ ይኖሩም አይኖሩም አይደለም አሁን መጽሐፉን ያዘጋጀ ነው። ይኖሩም አይኖሩም ለማለት የሚወስነው ማህበረሰቡ ነው የሚጠቀመው ነው። ግን እኛ መጠቀም ለሚፈልግ ሰው፣ እውቀቱን ለሚፈልግ ሰው እውቀቱን ማቅረብ ነው የፈለግ ነው።
እንደ ጥናትና ትምህርት ተቋም ሰዎች ያሉትን ሁኔታዎች ከመረዳት እንዲጀምሩ የሚረዱበትን እድል መፍጠር ነው።
አዎ፣ ይሄንን ነው። አዎ፣ መረዳትና እውቀቱንም ማግኘት ለመወሰን ማወቅ ያስፈልጋልና ያለ እውቀት ከመወሰን አውቀን መወሰንንም ድጋፍ ያደርጋል ከማለት አንጻር ነው እሱን እየሰራ ነው። መጽሐፍትን እያሰባሰብን ነው። ቋንቋውን ከሳይንስና ቴክኖሎጂ ጋር ለማገናኘት ወይም እሱን ገላጭ ለማድረግ ከአሁን በፊት ምን ተሰርቷል የሚሉ ስራዎችን አዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ባህሎች አካዳሚ ሄደን እዛ ወደ 17 የትምህርት መስኮች የተሰራ የሳይንስና ቴክኖሎጂ መጽሐፎችን ሰብስበናል። ቀጥሎ ከዜሮ ከመነሳት ከአሁን በፊት የተሰሩትን አይተን ከቆመበት ለመቀጠል ያስችለን ዘንድ እንደሱ አይነት ነገሮች ብዙ ሰብስበናል። ከዛ ውጭ ደግሞ ለሚጽፉ ሰዎች እውቅና የመስጠት ስራ፣ ምክንያቱም እኛ አሁን ያው ግንዛቤ መፍጠር፣ ማበረታታት፣ ማነቃቃት ነው ትልቁ ስራና ማህበረሰብ ስለሆነ የሚሰራው ለሚጽፉ ሰዎች መድረክ እያዘጋጀን እውቅና የመስጠት ስራ እየሰራ ነው። አሁን በቅርብ ቀን ዶክተር አለማየሁ ዋሴ መጓ የሚል መጽሐፍ አዘጋጅቷል። ረጅም ልቦለድ መጽሐፍ ጽፏል። እሱን አስገምግመን ከስነ ጽሁፍ፣ ፎክሎር እና ከታሪክ አንጻር በሶስት ሰዎች ታይቶ ተጠንቶ ጥሩ መድረክ ተዘጋጅቶ ጥናታዊ ጽሁፎችም ቀርቦ መጽሐፉን አስመርቀናል። ሲጻፍበት ነው ቋንቋው የበለጠ የሚበለጽገው እና ሰዎች እንዲጽፉ እውቅና ከመስጠት አንጻር ነው። ከዛ ውጭ ከቴክኖሎጂው ጋር ደግሞ ለማገናኘት የኮምፒውተር ሳይንስ ባለሙያዎች ጋር አብረን እየሰራን ነው። ለምሳሌ በአማርኛ ፊደል መረጃን መፈለግ ሰርችንግ ዩዚንግ አማሪክ የሚባል እሱን እንደሱ አይነት ነገሮች አንድ የኛ ዩኒቨርሲቲ እየሰራ ነው። ሀሳቡን ባቀረብንለት መሰረት ሰርቷል። ብዙ ነገሮች ነው የሰራው። ቅርብ ቀን የእሱ ከቀረበ በኋላ ሌሎቹንም በኢትዮጵያ ውስጥ ወይም በዓለም ላይ በአማርኛ ላይ የሰሩ ሰዎችን የሰሩትን እናሰባስባለን ጠርተን ብለን እናስባለን። እንደሱ አይነት ነገር ጀምረናል። ሌላው አመታዊ ሽልማት ሁሌም ተከታታይ የሆነ ለመጀመር አስበናል። እሱንም በተመለከተ በቴሌቪዥን እና በሬዲዮ እንዲሁም በተለያዩ ማስታወቂያ መልቀቂያ ቦታዎች ላይ
እያስተዋወቃችሁ ነው?
እያስተዋወቅን ነው።
ዶክተር ሂሩት በምን ይዘቶች ላይ ያተኮሩ ናቸው እነኚህ ሽልማቶች? እንደምረዳው ዋናው ትኩረታችሁ ቋንቋውን ማበልጸግ ነውና ከዛ ጋር ሊዛመድ እንደሚችል መገመት ይችላል። ምንድን ናቸው የትኩረት አቅጣጫዎቻችሁ? የትኞቹን ነው አሁን በቅድሚያ ልትሰሩ ያሰባችሁት?
እንግዲህ በቅድሚያ ልንሰራ ያሰብነው በተለይ መጽሐፍ የሚጽፉ ሰዎች ላይ ነው መስራት የፈለግነው። ሁለት ማስታወቂያ ነው የተለቀቀው። ያልተለቀቁም ማስታወቂያዎች አሉ። እኛ በደብዳቤ መረጃዎችን ሰብስበን የምናወዳደርባቸው በተቋም ደረጃ። በአጠቃላይ ግን ጸሐፊዎችን፣ የፊልም አዘጋጆችን፣ ጋዜጠኞችን እና የአማርኛ ቋንቋ መምህራንን ነው ያሰብነው እና የአማርኛ ቋንቋ መምህራንና ጋዜጠኞች መረጃውን ቀጥተኛ የምንሰበስብበት መንገድ ስላዘጋጀን ማስታወቂያ አልለቀቅንም። በተቋም ደረጃ ስለምንሰበስበው ማለት ነው። የመጽሐፉ ግን ወጥ የሆነ ረጅም ልቦለድ የጻፈ ለመማሪያ፣ ለማጣቀሻ፣ የፍልስፍና፣ የታሪክ፣ የፊዚክስ፣ የኬሚስትሪ፣ ካልኩለስ ወዘተ መጽሐፎችን ወጥ በሆነ በአማርኛ ቋንቋ የጻፉ ሰዎችን ለመሸለም ነው አንደኛው ጥሪ። ሁለተኛው ጥሪ እኛ የምናቀርብላቸውን ሀሳብ መነሻ በማድረግ ከ10-15 ደቂቃ ፊልም አዘጋጅተው በማቅረብ በሱ ነው የምናወዳድራቸው። እንግዲህ ቋንቋና ባህሉን ጠብቀው ወጥ የሆነ ስራ ለማበረታታት ነው። ከዚህ ከመጽሐፉ ጋር አብሮ የህጻናት መጽሐፍም አለ። ያው ህጻናት ናቸው መኮትኮት ያለባቸው እና የእነሱንም ይጨምራል ማለት ነው።
ዶክተር ሂሩት እንደ አዲስ እንደ ታዳጊ ተቋም ግዙፍ ስራዎችን የጀመረ ክፍል ሆኖ ነው የማየው። የሚያበረታታ ምናልባትም ተስፋ እንደማደርገው የብዙዎችን ድጋፍ የሚያገኝ ይመስለኛል። የያዛችኋቸው ዘርፈ ብዙ ጅምሮች ለተነሳችሁለት አላማ በእርግጥ የሚረዱ መሆናቸውን መገመት ይቻላል። በሂደት የምትሰሯቸውንም እንከታተላለን። ካነሷቸው በርካታ ዝርዝሮች አንድ ሁለቱን እናንሳል። እነኚህ ከሳይንስና ቴክኖሎጂ ጋር ቃላቱንም በአማርኛ መሰረት እንዲኖራቸው የማድረግ ጉዳይም አንስተዋል። በጽንሰ ሀሳብ ደረጃ አዲስ ሀሳብ፣ አዲስ ቴክኖሎጂ፣ አዲስ የፈጠራ ውጤት ከሚመጣበት ማህበረሰብ የሚወለድ ከስራው ጋር አብሮ የሚመጣም ጉዳይ አለና አንዳንዴ ቶሎ ንጥቅ አድርገው ቃሉን እንዳለ የመጠቀሙ ዝንባሌ በአማርኛ ውስጥ የሚታየውን ያህል የራስ ለማድረግ የሚሞከርበትን መንገድ በብልሃትነቱ ይጠቆማልና ጽንሰ ሀሳብ ላይ ሲሰራ ስለ ጉዳዩ ጠለቅ ብሎ ማወቅንም መመራመርንም ከተረዱ በኋላ ደግሞ የራስ ለማድረግ የቋንቋ ችሎታንም ይጠይቃልና እስኪ ያስረዱን ምንድን ነው የምታደርጉት? አድማጮች ሰዓታችን ተገባደደ እንጂ ከባህር ዳር ዩኒቨርሲቲ አማርኛ ቋንቋ ማበልጸጊያ ተቋም ዲሬክተሯ ዶክተር ሂሩት ካሳው ጋር የጀመርነው ቃለ ምልልስ አልተቋጨም። ለቀደመው ጥያቄና ለቀሪው ሳምንት እንቀጣጠር። ለአሁኑ ግን ዶክተር ሂሩት ካሳውን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አሉላኛም እንግዳህን ዶክተር ሂሩትንና አንተን ወንድሜን ጭምር እናመሰግናለን።
ቀሪ ክፍሎችንም በጉጉት እንጠብቃለን
በሚገባ። ተከታዩ ዝግጅት የተፈጥሮ አካባቢ ሳይንስና ሕይወት ነው። አዘጋጅና አቅራቢ ሌላው ወንድሜ ሰሎሞን አባተ። ሰሎሞን፣ ለዛሬ የተፈጥሮ አካባቢ ሳይንስና ሕይወት ግሩም ዝግጅት ያለህ ይመስላል። ታስተዋውቀን
እህቴ ቆንጂት። አሁን እንዳልሽው ጥሩ ዝግጅት ነው ያለው፣ ግን አንዳንድ ቃላት እንደሆነ ካነካል አድርግ። ለማንኛውም ሁሉም ነገር ሆኖ እስክታየው እኮ የሚቻል አይመስልም አሉ ማንዴላ። እጅግ ታዋቂው የፈጠራ ሰው አሜሪካዊው ቶማስ ኤዲሰን ደግሞ መብራት የሰሩ ናቸው በነገራችን ላይ እሳቸው፣ አልፎረሽኩም አሉ ሲሞክሩ አልተሳነኝም፣ የማይሰሩ 10,000 መንገዶችን አየሁ እንጂ። እነዚህን አባባሎች አስመላሽ ዘፈሩ በአጥብቆ እንደሚወዳቸው ዴይሊ ቴሌግራፍ የሚባለው የእንግሊዝ ጋዜጣ ጽፏል። አስመላሽ ዘፈሩ ማን ነው አትይኝም?
አስመላሽ ዘፈሩ ማን ነው?
በቅድሚያ እኔም አመሰግናለኝ እድሉን ስለሰጣችኝ። አሁን የምኖረው አዲስ አበባና ሰንዳፋ ነው። ፕሮጀክቱ እዛ ስለሆነ ያለኝ ሰንዳፋ፣ አዲስ አበባ እቃዎች መግዛት ስለሚያስፈልግ እዛም እዚህም እያልኩ ነው የምኖረው። አስመላሽ ዘፈሩ አይሙት ይባላለኝ። የ35 ዓመት ወጣት ነኝ። የመጀመሪያ ዲግሪ በጤና መኮንን አለኝ ከአለማ ዩኒቨርሲቲ። ፕላስ ደግሞ ከሐዋሳ ዩኒቨርሲቲ 2 ዓመት ተኩል ያህል ሲቪል ኢንጂነሪንግ ተምሬያለሁ። ማታ ማታ
ሰንዳፋ ያለህ ፕሮጀክት ምንድን ነው?
ቀላል አይሮፕላን ነው፣ 2 ሰው መያዝ የሚችል ቀላል አይሮፕላን።
እሺ፣ ለመሆኑ ከየት አመጣው ሀሳቡን አይሮፕላን የመስራትን?
ትግራይ ነው የተወለድኩት። እዛ እያለን የእርዳታ አይሮፕላኖችን አይ ነበረ፣ በልጅነቴ ማለት ነው። እነዚህ የቀይ መስቀል አይሮፕላኖች አይ ነበረ እዛ ትግራይ እያለን። ከዛ በኋላ ደግሞ ወደ ሐዋሳ ከሄድም በኋላ ቤተሰብ በሙሉ ማለት ነው፣ እዛ ደግሞ እንደ አጋጣሚ አየር ማረፊያ አካባቢ ነበር ሰፈራችን እና በአብዛኛው ጊዜ እዛ ነው ያሳለፍኩት ጊዜ በልጅነቴና አይሮፕላኖቹን አየ ነበረ። ኤክስፖጀሩ ነበረኝ ሲያርፉ ሲነሱ። እነዚህ ለመድኃኒት መርጫ የሚሆኑ አይሮፕላኖች ነበሩ፣ የመንግስት እርሻ ላይ
ሴስናዎች ማለት ነው።
ትናንሽ ቀላል አይሮፕላኖች። ስለዚህ እነሱን እያዩ ነው ያደግኩት እና በቃ በልጅነቴ ወስኜ ነበር ሳድግ እኔ ፓይለት መሆን እንዳለብኝ።
እና ለምን
በኋላ መሆን አልቻልኩም?
ለምን
አጭር ነህ ተብዬ ከኢትዮጵያ ኤርላይንስ ሪጀክት ተደርጌያለሁ።
ስንት ነው?
ሜትር ከ69 ነኝ። የሚያስፈልገው ግን ፓይለት ለመሆን በእኛ ሀገር ክራይቴሪያ ሜትር ከ70ና ከዛ በላይ ነው።
ለትንሽ
በጣም ለትንሽ ኦልሞስት
አንድ ሴንቲሜትር
ለመናገር ሜትር ከ70ና ሜትር ከ69 ለመለየት የከብድሃል በምታይበት ሳለ
የጣታችንን አንዷን ክፋይ ማለት ነው።
አዎ ጸጉሬ እኮ ደርሷል በዛን ሰዓት።
ጸጉርህን ሳይ ደግሞ ፎቶግራፍ ላይ ደህና አፍሮም ስለሆንክ ከዛ በላይም ሊሄድ ይችላል።
ሁሌ እንደዛ ነኝ እና ጸጉሬ ደርሶ ነበረ። ትንሽ ደግሞ እየተንጠራራ ነበር፣ ሰውዬው ዝቅ ያደረገ ነበር በክራይቴሪያ ወቅት። እኔ ለማለፍ ካለኝ ጉጉት የተነሳ ወደ ላይ ሁሉን ጠራራ ነበረ ያችን ለማሟላት። ጫማን አውልቀን ለቀው። በዛ ምክንያት ያው ሳሎን ወደ ፓይለት መሆን የነበረኝ ፍላጎት ሳሎን ቀረው ማለት። በወቅቱ ደግሞ ከኢትዮጵያ ኤርላይንስ ውጭ ሌላ አቪዬሽን አካዳሚ አልነበረም እንዳሆኑ ማለት ነው። አሁን በአሁኑ ሰዓት ሌሎች የግል አቪዬሽን አካዳሚዎች አሉ፣ ገንዘብ ካለ መማር ትችላለህ። በዛን ሰዓት ግን ኢትዮጵያ ኤርላይንስ ብቻ ነው ያለው እና አቪዬሽን አካዳሚ ካልገባ የኢትዮጵያ ኤርላይንስ ሌላ ቦታ መግባት እድሉ የለም በእኛ ሀገር።
መቼ ነበር ያ የሆነው?
ከኢትዮጵያ መንገድ
ማለት የዛሬ 14 ዓመት 15 ዓመት አካባቢ ማለት ነው። እሺ፣ ከዛ በኋላስ ቀረህ ወደ ስልጠናውም ሳትገባ? ለመሆኑ አይሮፕላን ላይ ወጥተህ ታውቃለህ? በአይሮፕላን በረህ ታውቃለህ? يا የፊታችን ጥቅምት 28 የዛሬ 24 ቀን ማለት ነው አስመላሽ ዘፈሩ አይሮፕላን ላይ ወጥቶ የማያውቀው አስመላሽ ዘፈሩ እንደ ተሳፋሪም የራሱን አይሮፕላን ይዞ ወደ ሰማይ ይከንፋል። በተከታታይ ይጀላችሁ መልሳለሁ። አስመላሽ እንደዛሬ አመሰግናለሁ።
እናመሰግናለን ሰለሞን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ሊጠናቀቁ ነው። በስቱዲዮ ፕሮግራማችንን የመራልን ንጉሱ ታምሬ ነው።
በምሽቱ ፕሮግራሟና አዘጋጅ አዳነች ፍሳዬና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰለሞን አባተና
ቆንጂት ታየነን አብራችሁን ስለቆያችሁ እናመሰግናለን።
በጣም እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና አደሩ። The Voice of America.